አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፍታና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 12 አስተምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ። ክፍል 11 ማን ያምናል? ሲያደቡ ሲያሴሩ ታሪክ ሲበርዙ መረጃ ቀርቦበት በሰነድ ተይዘው አድርስን ለብሰው እድፍ ተከናንበው ጭንቅን ያማቱ ጤነኛ ቢመስሉ ወዲህ ወዲያ በዝነት ከንቱ ቢራወጡ ልዩነት የለንም ያባዎች ነን ቢሉ ማን ያምናል ቢፈጥሩ ፈጥ ያለ ሐቁ አለ እንጂ ልዩነት ነጭና ጥቁር የቀለመ ነፍስና ሥጋ የለያየ መልአከ ሞት የሆነ ለብተና ሲያሴሩ ለፍርሻ ሲሰናዱ ያናወጠ ቡድነኛም የነቀለ ከስሩ ከቺካጎ ሎስ አንጀለስ እስከ አትላንታ ምናምኔው ከጦርንጦስ እንጦርጦስ ግብአተ መሬት ያስገባው አለን እንጂ ልዩነት ያ እጅነት ስትሉ እጃን ሰጥም ብለን እንርከስ ስትሉ አንረክስም ብለን ግብ ግብ ላይ ከርመን ስንቱን ትግል አልፈን ብዙዎች ወግነን ሞግተን ብንሰይል መክዳታችሁ ከፋ በለስ ቀንቶን ብንጥል እምነታችሁ ጎድሎ ሞቶ ሰጥናችሁ እንዳባ ጨጓሬ ኮስኳሾች ሁናችሁ ፈርመን እንግባ ትግል ጀምራችሁ እምቢ ስትባሉ ቡድን ቦድናችሁ ሴራ ጠንስሳችሁ ሕገ ደንብ ጥሳችሁ የራሳችሁ መሪ በደባ መርጣችሁ ለሥልጣኑ ሟቹን አውራችሁ አርጋችሁ የዚያን ትውልድ ቤት በጢሙ ደፍታችሁ ልትሄዱ ስትሹ ድንገት ተያዛችሁ ምድር ቁና ሁና ክፉ ተመታችሁ መድረክ ረግጣችሁ ትናንት ፈጠጣችሁ አንድነን ብትሉ ከቶ ማን ሊያምናችሁ ቢጠጥር ነው እንጂ ነገሩ ቢመር ችግር ነገር ቢኖር የወጣ ከመስመር አንጓሉ አበጥሮ ያፈሰሳችሁ ዱር አለዚያማ አምባገነን በሉት የጣልቃ ገብ ኩነት እንትን ምን ትሴ ለውጥ አጋችሁ ቢሉት እንዲህ በውሽልሽል በሐሳብ ልዩነት መቼ ይናወጣል የኢሃባዎቹ ቤት ኢሃባና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 12 በንገረም ቀበሌ ዝረውም እስዋናው መንገድ ላይ የሚሄዱ ሰዎች አካባቢውን ለብቻቸው ተቆጣጥረውታል። ሶስቱም ለወታደራዊ መንግስት የሚሰሩ ሲሆን በወጣቶች ዘንድ የተከበሩ ናቸው። ደግሞም የተፈሩ ነበሩ። እነዚህ ሶስት ሰዎች በየቤቱ በረንዳና በመስኮት ሰዎች እንደሚከተሏቸው ያውቃሉ። ደግሞም ስለ እነርሱ እንደሚያወሩ እርግጠኛ ናቸው። ሰሞኑን በከተማው አሰሳስረም ያደርጉ ከነዚህ ወጣቶች ውስጥ የተወሰኑት ለቅመው እንደሚያስሩ ያውቃሉ። እነዚህ የመንገዱ ዳር የቆሙት ወጣቶች በእናቶችና በእነዚህ ካድሬዎች መሃል ነው የሚገኙ። ጫጩቶች በእናት ዶሮና በጭልፊት መሃል ነው የሚኖሩት። እነዚህ ካድሬዎች በእናቶች እንደ ጭልፊት በመሆናቸው እነሱ በዚያ ጎዳና ሲያልፉ ወደ ቤት እንዲገቡ ያደርጓቸዋል፣ ይቆጧቸዋል። እነዚህ ሶስት ካድሬዎች መንገዱ ላይ ለብቻቸው እየተጓዙ ነው። እያወሩ እየተሳሳቁ ወደ መታጠፊያው ላይ ለመጠምዘዝ መዞር ጀመሩ። ነገር ግን ዙረቱን ሳይጨርሱ ተከታትለው እየበረሩ የመጡት ሁለት ጥይቶች መሃል የነበረውን ካድሬ ነዳደረችና ዘረረችው። ዓለም ቀውጢ ሆነች። የተመታው ሰው ታደሰ ጠጊቾ ይባላል። በከተማው የታወቀ ካድሬ ከመሆኑ ሌላ ከተማውን የሚያንቀጠቅጠው እሱ ነበር። መሞቱ ሲታወቅ እናቶች ስጋት ውስጥ ገቡ። ልጆቻቸው እንደሚለቀሙ ስለሚያውቁ ወደ ዘመዶቻቸው ጋር በአስቸኳይ መላ ጀመሩ። ሁሉም ተደበቀ። ከተማው ጸጥ ረጭ አለ። ዋናው ካድሬ ስለተገደለ ነገ ወደ ሌሎችም እንደሚቀጥል አውቀዋል። የመልስ ምት እንዳለ ሁሉም ያውቃል። እዚያ አካባቢ የነበሩት ወጣቶች ተያዙ። በሰሞኑ ሊካሄድ የነበረው አሰሳ ቀርቶ ወዲያውኑ አሰሳ ተጀመረ። የተጠረጠሩት ከያሉበት ተለቅመው ተያዙ። ዳኛ፣ የባንክ ሰራተኛ፣ የትምህርት ቤት መምህር፣ ዳይሬክተር፣ ቄስ የቀረ አልነበረም። አብላጫው ግን ኳስ ተጫዋቾች ናቸው። ሁሉንም አንድ አዳራሽ ውስጥ አስገቡና በመኪና ጭነው ወደ ማረጃ ቦታ ለመውሰድ አዘጋጇቸው። የተመረጡ ሰዎች ተለይተው ወጡና ታደሰን ማን እንደገደለው እንዲናገሩ ተደረገ። ነገር ግን አልተገኘም። እዚያ ቦታ ከነበሩት መሃል ተገረፉ፣ ተቀጠቀጡ። ሆኖም ገዳዩ አልተገኘም። በነጋታው ከተማው ጭር አለ። የንግድ እንቅስቃሴው ረገበ። አንዳንድ ሻይ ቤቶች በሩን ገርበብ አድርገው ደንበኞቻቸውን ያስተናግዳሉ። አጠገቡ የነበረውን ብስኩት እየገመተ ሻውን የሚጠጣው ሰው ዞር ብሎ አየ። እሱ አጠገብ ባለው ወንበር ላይ አንድ ሰው ተቀምጧል። ብስኩት እየበላ የነበረው ወጣት ቀና ብሎ አየና ሰላምታ ሰጠው። አሁን ወንበር ላይ መጥቶ የተቀመጠው ሰው ጸጋይ መርጊያ ይባላል። በርጋለም ለትራንስፖርት ቡድን እየተጫወተ ነው። ጸጋይ እዚህ ክለብ አልፎ በክፍለ ሀገሩ ዝነኛ ለነበረው እርሻ ጣቢያ ለተባለው ቡድን ተጫውቷል። እዚህ ደግሞ ምርጥ ቡድን ወሳኝ ተጫዋችም ነበር። የኳስ ችሎታው ልዩ ነው። በተመልካቹ ዘንድ በቴክኒክ አጠቃቀሙ የተወደደ ነው። ተከላካዮችን ብቻ ሳይሆን በረኞችንም አታሎ በማለፍ ግብ የማስቆጠር ልዩ ተሰጥኦም ነበረው። ከዳኛ ጋር በመጨቃጨቅም ይታወቃል። እሱ የሚያስነሳው ረብሻ አይቆምም። ትንሽ ከተነካ ተመልካቹ ትዕግስት የለውም። ታደሰ ጠጊቾ በተገደለ በነጋታው ጸጋዬ እዚያ ሻይ ቤት ውስጥ ቁጭ እንዳለ አጠገቡ ብስኩት የሚገምጠው ሰው እያናገረው ነው። ሰውየው ጸጋዬን እንዴት ነህ አለው። ሰላም። ኳስ ጥሩ ነው? አዎ ጥሩ ነው። ከተማው ረጭ አለ አይደል? እያየኸው። የማታው ተኩስ እንዴት ነው? የቱ? ታደሰ ላይ። እንዴ ተኩሱ አያስመረቅንም? አልገባኝም። ኢላማውን ማለቴ ነው። ጸጋዬ ለዚህ ጥያቄ መልስ መስጠት አቃተው። የሚያወሩት ቀስ ብለው ቢሆንም ነገሩ አላማረውም። አጠገቡ የነበረው የመንግስት ሰላይ እንደምን ያውቃል። ሸሩ አበበ ዝምተኛ፣ ደፋርና የያፋን አላማ በጽኑ ተቀብሎ የሚያስፈጽም እንደሆነ አልጠፋው። እስኳድ መሆኑን በጣም በቅርብ ሰው ነው የሰማው። ትናንት ታደሰን የገደለው እሱ እንደሆነ አወቀ። ከሱ ሌላ በአደባባይ በስልት ለመግደል ብቃት ያለው ሰው እንደሌለ ያምናል። ጸጋዬ መርጊያ ነገሩን እንዲህ ያስታውሳል። ታደሰ እንደተገደለ ቦታው ቀውጢ ሆነ። በነጋታው ሊደረግ የነበረው ትልቅ ጨዋታ በጸጥታ ምክንያት ተሰረዘ። በዚህ ጉዳይ ብቻ ሳይሆን የቡድኑ ዋና ዋና ተጫዋቾች ታሰሩ። እኔ የነበርኩበት የኢሃፓ ሐዋስ ተደረሰበትና ታያለህ። ከኛ ክለብ ብቻ 5 ሰው ባንድ ቀን ታሰረ። አብዛኛዎቹ የኢሃፓ አባል ስለነበር ፋዘሪዎች ይከታተሉን ነበር። ሁለት የሚሆኑ ተጫዋቾች ሻሸመኔ ኦፕሬሽን ላይ መሞታቸውን ሰማን። አንደኛው ሙናሻ ነው። ታደሰ ጠጊቹ የተገደለ ጊዜ ብዙ ሰው ታሰረ። ታደሰን የገደለው ቸሩ የተባለ ልጅ ነው። ነገር ግን ቸሩ በጥርጣሬ ታስሮ ተፈታ። እሱ መግደሉን ያየ አንድ ሰው ተቆመበትና በተፈታ በሶስተኛው ቀን ወስደው ገደሉት። ይርጋለም ከታሰሩት ሰዎች ውስጥ አፈራራ ላይ ተወስደው የተገደሉ ነበሩ ይላል ጸጋዬ። ጸጋዬ አሁን በአዋሳ ማስተጋጃ ቤት ይሰራል። በሻሸመኔ ፖሊስ ጣቢያ ውስጥ የታሰሩት ወጣቶች ከባድ ግርፊያ እየተካሄደባቸው ነው። ግርፊያው ብዙ ጊዜ ከሰዓት የሚካሄድ በመሆኑ ከምሳ በኋላ እስከ ምሽት ያለው ጊዜ ሁሉንም ያስጨንቅ ነበር። ገና በሩ ሲከፈት ሁሉም ጆሮውን ይቀስራል። ከዚያ የስም ጥሪ ይከተላል። ለማንኛው ጉዳይ ስም ከተጠራ ግርፊያ እንደሆነ ይገመታል። በዚህ ሰዓት ጨዋታና ወሬ አይኖርም፣ ዝምታ ነው። ሁሉም በፍራቻ ይናጣል። አሁን ግን አንድ ጥግ ሆኖ ሐሳብ የገባው ወጣት ግርፊያውን ፈርቶ እንደሆነ ይታሰባል። ነገር ግን እሱ ስለ ግርፊያው ግድ አልነበረውም። እስከ ዛሬ ሲጠበጥቡት ምንም ያገኙት ነገር የለም። ግርፊያው ስቃይ አለው። ከስቃይ አልፎ ለጉዳት ብሎም ለሞት ሊያበቃ ስለሚችል ለወጣቶቹ አደገኛ ነው። ለዚህ ልጅ ግን ሁሉም ነገር ቢመጣ ደንታ አልነበረውም። ወጣቱ ኡሁሩ ይባላል። ይህን ስም ያወጣለት ኢሃፓ ነው። የባንክ ኦፕሬሽን ችግር ስለገጠመው ስራውን ሲያከናውን የነበረው ጳውሎስን ተክቶ ቀጣዩን ነገር የመራው እሱ ነበር። ኡሁሩ የተባለ ወጣት ግርማ በተባለ ወታደር ተጠቁሞበት ነው የታሰረው። በመታሰሩ በጣም ተናደደ። የድርጅቱን ስራ ገና ዳር አላደረሰም። የተያዘ ቀን ብዙ ስለተበደቡት ተጎድቷል። የመኢሶን ካድሬዎች ቀጥቅጠውና አሰቃይተው ብዙ ያውጣጡት ፈለጉ። ምንም አላገኙም። በእነርሱ እጅ ወድቆ ከመደብደብ መሞቱን ተመኘ። ግን ይህን ለማድረግ የሚችልበት አጋጣሚና ስፍራውን ዳር ለማድረስ የሚያስፈጽምበት መሳሪያ አላገኘም። አሁን አንድ ጥግ ሆኖ ሐሳብ ላይ ቢወድቅም ስለ ግርፋቱ እያሰበ አይደለም። እንዴት እንደሚሞት ዘዴ እየፈለገ ነው። ከወታደር መሳሪያ ቀምቶ ጠላቶቹን ገሎ ራሱን ሊያጠፋ ቢፈልግም አልተመቸውም። ጠላቱን ለመግደል ባይመቸውም ራሱን ለማጥፋት እንደማያቅተው ተገንዝቧል። ነገር ግን እንዳሰበው አልነበረም። ሌሎቹ እንዴት እንደሚያውጣጡት ሲያውጠነጥኑ፣ እሱ ደግሞ እንዴት እንደሚሞት እያሰበ ነው። ዛሬ ለሱ አሪፍ ቀን እንደሚሆን ገመተ። ስለት ነገር አግኝቷል። ሁሉም ነገር በቅርብ ደቂቃ ይጠናቀቃል። እዚህ ግቢ ውስጥ ከጋብሪዎቹ ባልተናነሰ ሁኔታ አንጃ ሆነው ከደርግ ጋር በተሰለፉት ሰዎች ይናደዳል። እዚህ እስር ቤት ካሰቃዩት በኋላ እንደሚገሉት ያውቃል። እሱ ቀድሟቸው ሊሞት ተዘጋጅቷል። አሁን በእጁ ያገባው ስለት ጉዳዩን ፈጽሞ ታሪኩ ይደመደማል። ኡሁሩ ጊዜ ሳያጠፋ በያዘው ስለት አንገቱን ማረድ ጀመረ። ገዘገዘ፣ አሁንም ገዘገዘ። ተጠባቂ ሰው በመሆኑ የሚፈልግበትን መረጃ እስኪሰጥ ድረስ በሕይወት እንዲኖር ይሻሉ። ወታደሮቹ ወዲያው ተረባረቡና አንገቱን ቆርጦ ሳይጨርስ ታግለው አስጣሉት። እዚያ የታሰሩ ሌሎች አባላት ሁኔታው አስደነገጣቸው። ፖሊሶች ካስጣሉት በኋላ ልዩ ጥበቃ አደረጉለት። ካድሬዎቹ አንገቱን በማረዱ አላዘኑለትም። ጭራሹኑ ቁስሉ ሳይጠግብ ድብደባ ቀጠሉ። በድርጅት ውስጥ ቁልፍ ሰው መሆኑን ስላወቁ መረጃ ይፈልጋሉ። እሱ ደግሞ ወይስን ትቻለ ሁሉ ሌላ አይነት ግድያ ይፈልጋል። አብሮት ለታሰረው ለሱሳ እባክህ አንድ ነገር ልለምንህ አለው። ምን? ግን እሺ በለኝ፣ መጀመሪያ ጉዳዩን ንገረኝ። እንድትገለኝ ይፈልጋለሁ። ለምን? ባንዳ ከሚጫወትብኝ ግደለኝ። አይሆንም። ለምን? ተስፋ መቁረጥ የለብህም። እንዴት? ገና ትግሉ አላለቀም። እኔ መሞት እፈልጋለሁ። እኔ ደግሞ እንድትኖር እፈልጋለሁ። ሱሳ እንደማይገርለው አስረግቶ ቢነግረውም ያኛው አልተደሰተም። አሁሩ ሞትን በፍጥነት ቢሻም ሞት ግን እሱን አልፈልገውም። ነገር ግን እንደምንም ብሎ በዚህ ሁለት ቀን ውስጥ መሞት አለበት። ቤት ውስጥ ተንጠልጥሎ ራሱን ሊያሰናብት ፈለገ። በዚህ ሁኔታ ለመሞት የሚያስፈልገውን ነገር ማግኘት አለበት። መጀመሪያ ጥናት ያስፈልገዋል፣ ገመድ፣ መንጠልጠያ ቦታ፣ በተጨማሪም ቤት ውስጥ እስረኞች ውጭ ወጥተው የሚቆዩበትን ጊዜ አሰላሰለ። ሌሎችንም ጥናቶች ከጨረሰ በኋላ ተንጠልጥሎ ለመሞት የሚያስችለውን እብድ አዘጋጀ። በእስር ቤቱ ያለውን የክፍል ሁኔታ ሲያጠና የነበረው አፍሩ ዛሬ የመሞቻው ጊዜ እንዲሆን ቆርጦ ተነሳ። እስረኞች ከክፍል ወጥተው ለረጅም ጊዜ የሚቆዩበትን ሁኔታ መቼ እንደሆነ አውቋል። ጠዋት በር ተከፍቶ እስረኞች ፀሐይ ለመሞቅ በሚወጡበት ወቅት ለመንጠልጠል አመቺ ነው። ቤት ውስጥ ያለውን መንጠልጠያ ተመለከተ፣ ሙከራ አደረገበት። ጣራው ላይ በአግድም የተቀመጠው እንጨት አስተማማኝ አይደለም። ቢንተለጠል ገመዱ ተበጥሶ ሊጥለው ይችላል። ሌላ የመሞቻ ዘዴ ይኖር እንደሆነ አሰበ። አንድ ሐሳብ ብልጭ አለለት። ከኩዌራ ታስሮ የመጣ የኢሃፓ ኮማንዲስት እዚያው አብሯቸው ነበር፣ መሐመድ ይባላል። ሁሩ ኮማንዲስቱን ጠራውና አንድ ነገር ተባበረኝ አለው። ምንድን ነው እሱ? ያዘዝኩህን ትፈጽምልኛለህ? ጉዳዩን ልስማው። የኔ እዚህ መኖር ጥሩ አይደለም እና መሞት አለብኛ። ወስነሃል? በሚገባ። አምነህበታል? አዎ። ውሳኔህን አከብርልሃለሁ። ግን ችግር አለ። ምን? የሚገለኝ አላገኘውም እና አንተ ጨርሰኝ። በምን? በምታውቀው መንገድ። መሳሪያ የለኝም። ባገኘኸው ነገር። እኔ ኮማንዲስት ነኝ እና ቱቦን ዘግቼ ልግደልህ? በፈለግከው ይሁን። ይሄ ይስማማል አይደል? እሺ። ግን ምን? ሀብት ነው። ለሱ ችግር የለም። ሟችና ገዳይ ተስማምተው ጨረሱ። በዚህ ጉዳይ ማንም ተጠያቂ አይደለም። ካድሬዎቹ ጉዳዩን ከሰሙ ኮማንዲስቱ አለቀለት። አስፈላጊ መረጃ የያዘውን ተፈላጊ ሰው በመግደሉ ይዘለዝሉታል። ስለዚህ ግድያው በድብቅ መሆን አለበት። መደበቁ የሚያስፈልገው ለሁለቱም ነው። ሟች ፖሊሶች መጥተው እንዳያስጥሉት ይፈልጋል። ገዳይ ደግሞ ካድሬዎች እንዳያዩት መደበቅ ይሻል። ኡሁሩ ከሞተ በኋላ ስላገዳደሉ ኮማንዲስቱ ምክንያት ፈጥሮ ያወራል። ጉዳዩ በዚህ ይደመደማል። አሻራ ምናምን አይኖርም። ሟች ራሱን ለመግደል ጥረት ሲያደርግ ስለነበረ ተሳክቶለት ሞተ ተብሎ ይደመደማል። ግድያው የሚካሄደው በአንደኛው ቤት ነው። ክፍሉ ባዶ ሲሆን ጠበቁ፣ አመቺ ቦታ አገኙ። ገዳይ እና ሟች ወደ ውስጥ ገቡ። ኑዛዜ ምናምን የለውም፣ ደግሞም አያስፈልግም። ንግግርም አያሻም። ሰው ሳይመጣ ቶሎ መጠናቀቅ አለበት። ከተገደለው ወጣት ኢየሱስ ሲበረበር የተገኘው ወረቀት ሌሎችንም ለመያዝ ያገኙት መረጃ ጠቃሚ ነው ተብሎ ታምኗል። አየረ ኢየሱስ የተገኘው ወረቀት ከይርጋለም ቀበሌ የተፈጸው የሸኝ ደብዳቤ ይገልጻል። ስማቸው ከዚህ በታች የተዘረዘረው ወጣቶች የስፖርት ጉዳይ ወደ ሻሸመኔ ስለሚሄዱ ትብብር ይደረግላቸው ይልና ወጣቶቹን ስም አየረ ገብሬ፣ ጌታነህ አበበ፣ እሸቴ አየለ። ስለልጆቹ ማንነት የሚገልጸው ጽሑፍ ወጣቶቹ በአብዮታዊ ዲስፕሊን የታነጹ፣ የመጣውን ለውጥ ተቀብለው የሚንቀሳቀሱ፣ በቀበሌ ውስጥ መልካም ተግባር የፈጸሙ፣ አብዮታዊ መንግስት የሚከተለውን የዴሞክራሲ መንገድ ተቀብለው ሰላማዊ እንቅስቃሴ የሚያደርጉና በእድገት በህብረት የእውቀትና ስራ ዘመቻ ተሳትፈው በመልካም ሁኔታ አጠናቀው የተመለሱ ሲሆን በየትም ቦታ አብዮታዊ ትብብር ይደረግላቸው ይላል። አየለ ገብሬ የዚያኑ ቀን ተገድሏል። እሸቴ በአራተኛ ቀን ኩየራ ላይ እርምጃ ተወስዶበታል። አንደኛው ግን በእጃቸው አልገባም። እሱን ማሳደድ ጀምረዋል። ጌታነህ የተባለው ወጣት ኦፕሬሽኑን አቀናባሪና አንድ ታጋይ ገሏል ተብሎ ስለተጠረጠረ ከይርጋለም እስከ ክብረ መንግስት ያሉ ካድሬዎች መልእክት ተላልፎ አሰሳው ተጧጡፏል። ነገር ግን ጌታነህን ማግኘት እጅግ አስቸጋሪ ሆኖባቸዋል። ጌታነህ ይርጋለም ከተማ መኖር ከጀመረ ብዙ ጊዜ አይሆነውም። ለትምህርት ቅርብ ካለ ከተማ መጥቶ ተከራይቶ የሚኖር ነው። በአምስተኛው ቀን ጌታነህ ዘመዶቹ ጋር እንዳለ መረጃ ተገኘ። ጓደኛው የሆነ ስውር ካድሬ ወጣት እንዲያጠምደውና ካለበት ቦታ ይዞት እንዲመጣ ትዕዛዝ ተላለፈ። ይህን ማድረግ የተፈለገው ለጥንቃቄ ነበር። ጌታነህ የሚገኘው ዘመዶቹ ባሉበት የእርሻ ቦታ ነበር። እዚያ ስፍራ የኢሃፓ አባላት መሽገው ስለሚሆን በተኩስ ልውውጥ ሊያመልጥ ስለሚችል በሌላ ሰው ማጥመድ ነበረባቸው። ጓደኛው ወደ ተባለው ቦታ ሄደ። ልጁ ከእርሻው ቦታ አስጠራው። እሱን በማየቱ ጌታነህ ተገረመ። እንዴት ነህ አለው። አለን ምን እግር ጣለ? የዘርህን ልሸምት መጥቼ ነው። የት? የቤተሰባችን ደንበኛ እዚህ አሉ። አገኘህ ታዲያ? አዎ። በምን ይዘልኬን ነው? ምን ያህል እንደምፈልግ ነግሬው እሱ ራሱ ያመጣልኛል። አሁን ልትሄድ ነው? አዎ። አንተ ትቆያለህ እንዴ? ሰሞኑን ልሄድ አስቤያለሁ። እና ዛሬ ለምን ከኔ ጋር አታድርም? ነገ ትሸኘኛለህ? አዎ። እንዴትና በምን ሁኔታ እንደሆነ ባይታወቅም ጓደኛው አሳምኖት በነጋታው አብረው ለመሄድ ይስማማሉ። ከተማው ዳርቻ እየጠበቁ ያሉ ታጣቂዎች መልስ ስላጡና የተላከው ካድሬ በሰዓቱ ስላልተመለሰ ወደ ቦታው መሄድ ፈለጉ። ነገር ግን ሁኔታውን እንዲያጣራ አንድ ሰው ከነሱ ጋር ላኩ። ገበሬ መስሎ ወደ ቦታው ሄደ። ስውሩን ካድሬ ያገኘው ነገር ወደ ከተማ ሊመጡ እንደተስማሙ በዘዴ ነገረው። ካድሬው ለጌታነህ ዘር የሚያመጣልኝ እሱ ነው ብሎ አስተዋወቀው። ገበሬ መሳዩ ሰው መንገድ ላይ ለሚጠብቁት ወታደርና አብዮት ጠባቂዎች ጌታነህን ነገ ሊያመጣው እንዳግባባው መልእክት ይዞላቸው መጣ። አንድ ነገር አሰጋቸው። ጌታነህ ሁኔታውን አውቆና ተረድቶ ካድሬውን ቢገለውስ ብለው ጠረጠሩ። አሁንም ሐሳባቸውን ቀይረው ለመሄድ ፈለጉ። ሆኖም ጭራሽ እነሱን ካየ ደብዛውን ሊያጠፋ እንደሚችል ስለተረዱ ሐሳባቸውን በድጋሚ ቀየሩ። የጌታነህን መገኘት አዲስ አበባ ትላልቅ ባለሥልጣኖች ጭምር የሚፈልጉት ዜና በመሆኑ ጥንቃቄ ያሻዋል። እሱን ለመያዝ ከሄዱት ታጣቂዎች አንደኛው ጌታነህ እንዴት አታለለን አለ። ኢህአፓ ውስጥ አይታወቅም እኮ። እሱ በቀበሌ ተሳትፎው ጥሩ ነው፣ ማለት አብዮታዊ ነው። እንዴት? ኢህአፓን አይወድም። አሁንማ ታየ እኮ። እሱ ብቻ ሳይሆን ሁሉም ማታለውናል እነማን አየለስ ቢሆን እሱም ይገርማል ሸኝ ወረቀት የጻፈው ተታወቀ ጸሐፊው እኔ አይደለሁም ብሏል እና አሻራ ተወስዷል ባይገኝስ የእሱ ብቻ አይደለም ሌሎችም አሉበት የቀበሌው አመራር እንዳለ አሻራ ሰጥተዋል እያንዳንዱ መያዙ አይቀርም ሸሸመኔ ባንክ ቤት ከተዘረፈው 2 ሚሊዮን ተኩል ውስጥ የተገኘው 200 ሺህ አይበልጥም እሱም ቢሆን ከጀማሉ እጅ የተገኘ ሲሆን ተቦጫጭቆ ከግማሽ በታች ነው ገቢ የሆነው የተቀረው ብር የት እንደሄደ መረጃ ባይኖራቸውም እዚህ ሄደ እዚያ ደብቀዋል በሚል በዚህ 3 ቀን ውስጥ ብዙ እየተወራ ነው ታጣቂዎቹም የሚጠረጥሩትን ቤት እየበረበሩ ቢፈልጉም ምንም አላገኙም አሁን የደረሱበት ነገር አየረ ባንክ ቤት ውስጥ ገብቷል እሱ ያወጣውን ብር ለጌታነህ አቀብሎታል ጌታነህ ብሩን ይዞ ተሰውሯል በዋናነት ብሩን ይፈልጋሉ ይሄ ብቻ አይደለም እነማን በኦፕሬሽን ውስጥ እንደተሳተፉ ጌታነህ ያውቃል በደንብ ቶርች ቢገባ እያንዳንዱን ያጋልጣል በቅድሚያ ጌታነህን በእጃቸው ማስገባት አለባቸው ብሩን እዚያ አካባቢ እንደተደበቀው ያምናሉ ጌታነህና አጥማጁ ካድሬ በእግራቸው ከርሻ ወጥተው በዋናው አውራ ጎዳና ላይ መኪና ለመጠበቅ ቆሙ ሁለት መኪኖች ተከታትለው መጡ መኪናዋ አጠገባቸው ከቆመች በኋላ ታጣቂዎቹ ዘለው ወርደው እጅ ወደ ላይ ብለው ሁለቱንም አገቷቸው ጓደኛውን ትንሽ እየጎሸሙት ጌታነህን በደም እየወቀጡ ወደ እስር ቤት አስገቧቸው አንድ ላይ እንዳይሆኑ በሚል ነጣጥለው አሰሯቸው ማታውኑ ጓደኛው ወደ ቤቱ ሄደ ሌሊቱን ግርፊያው ቀጠለ ገራፊው ስም እንፈልጋለን አለ የምን ስም እነማን እንደተሳተፉ የት አታውቅምና ነው የምትሉኝ አልገባኝም የሻሸመኔ ባንክ ምን ሆነ እየቀለድክ ነው እንዴ ምንም አልገባኝም የወሰዳችሁት ገንዘብ የት ነው ያለው የምን ገንዘብ ዘመድህ ጋር ወደ ገጠር ሄድከው ልትቀብር አይደለም እንዴ ኧረ እኔ ገንዘብ አልወሰድኩም ሞኝ መስለህ አታለልከን የምትሉኝ አልገባኝም ሰውየው የሀፋን ከማውጣጣት የከበደ ነገር እንደሌለ ተረዳና ግርፊያውን ቀጠለ ገንዘቡ ሊገኝ ቀርቶ በኦፐሬሽኑ ላይ የተሳተፉትን ሰዎች ስም ማግኘት አልተቻለም እስካሁን ከኤርጋለም ልጆች ከጌታነህ በስተቀር ለጊዜው እጃቸው የገባ ሰው እንደሌለ አውቀዋል ሁለት ቀን ገረፉት አደነዘዙት አዝለፈለፉት መራመድ ቀርቶ መቀመጥም አስቸጋሪ እንዲሆን አደረጉበት በመጨረሻም በግርፋት ብዛት አመነ ኦፐሬሽኑን እሱ እንደመራና ገንዘቡ የት እንዳለ ነገራቸው በጣም ተደሰቱ ይሄ ትልቅ ስም ያስገኝላቸዋል ገንዘቡ አለበት ወደ ተባለው እርሻ ቦታ ወሰዱት ቦታውን እንዲነግራቸው ጠየቁት ለመቆፈር ተዘጋጁ የት ነው አሉት ምኑ ገንዘቡ የምን ገንዘብ የደበቅከው እኔ ገንዘብ ስለምትሉት ነገር አላውቅም ሰዎቹ ተናደዱ ዘመዱን በሱ ፊት መግረፍ ጀመሩ ምንም ውጤት አልተገኘም የኢህአፓ አባላት ግርፋቱ ጋጥ ሲልላቸው ያመኑትን ይክዳሉ የሚል ድምዳሜ ላይ በመድረሳቸው ጌታነህን አንጠልጥለው ወደ እስር ቤት አመጡት ምሽቱን ገረፉት ቀጠቀጡት ጭንቅላቱን በዱላ ክፉኛ መቱት ከአዲስ አበባ የመጣ አውጣጭኝ ቡድን በንጋታው በደንብ ያናዝዘዋል ቡድኑን የሚመራው ሰው በምርመራ የተደነቀ ነው ይህ ሰው ጌታነህን በመኪና በአጃቢ ጭኖ ወደ ተፈለገበት ቦታ ይወስደዋል ለሌሎችን አውጣቶ የሚፈልገውን ነገር እንዳገኘ ሁሉ ይሄን ወጣት የደበቀውን ገንዘቡን ከሚፈልገው ስንዝርዝር ጋር ይከበለዋል። ሰውየው አፍዶ ደረሰ። ወደስር ቤቱ ገባ። በሩ ተከፈተ። ጨለማ ነው። ጌታነ ዝም። ጌታነ ውጣ። ዝም። ሰዎቹ ወደ ውስጥ ገቡ። ጌታነ ዘለ ብሎ ተኝቷል። መርማሪው በእግሩ መታ አደረገውና ተነስ አለው። አልተነሳም። እንደገና ገልበጥ አደረገው። ጌታነ በሕይወት የለም። ድብደባው እንደገደለው አዲሱ መርማሪ ያውቋል። ነገሩ በጣም አናደደው። ጌታነ ብሩ የት እንዳለ ሳያሳያቸው መሞቱ ትልቅ ጉዳት መሆኑን አወቁ። ሁለት ሳምንት በኋላ አንድ ሰው ተያዘ። በባንክ ኦፐሬሽን ተጠርጥሮ ነው። መታወቂያው ጌታነ አበበ ይላል። ሌላም ወረቀት ተገኝቶበታል። የቀበሌ ሸኚ ወረቀት ነው። ከየለፊት ከተገኘው ደብዳቤ ጋር ተመሳሳይ ነው። ካድሬዎቹ በዚህ ሸኚ ወረቀት ተመርተው ትክክለኛው ጌታነ አበበን የያዙት። አሁን ጌታነ አበበ የሚል ሐሰት መታወቂያ የያዘው ትክክለኛ ስሙ አበባው ነው። ካድሬዎቹ ተናደዱ። በድብደባ ሕይወቱን ያጣው ጌታነ ምን ነገር ውስጥ የሌለበት በስንት ስህተት ብቻ እንደገደሉ አወቁ። ጌታነ በሚል ከዚያ ቀበሌ በሐሰት ስም ያወጣውን ወጣት መመርመር ጀመሩ። በጌታነ ላይ የተፈጠረውን ነገር ከመጀመሪያ እስከ መጨረሻ ሲከታተል የነበረው መርማሪ ለሟቹ ወንድም ከሀያ ዓመት በኋላ ሁሉን ነገር አስረዳው። ማን አታሎ ከእርሻ ውስጥ እንዳመጣውም ነገረው። በታዲያ ሁኔታ የጌታነ ወንድም ተናደደ። ወንድሙ ሞት ተጠያቂ እንደሆነና የእጁን እንደሚያገኝ ነገረው። ነገር ግን ወንድምየው ያሰበውን ሳያደርግ ሞተ። የኢህአፓ ዋና አመራሮች እነ ዶክተር ተስፋዬ ደበሳይ በጠላት እጅ ከመውደቅ ራሳቸውን እያጠፉ ተሰናብተዋል። ሁሩም በእጁ ብዙ ምስጢር ስላለና ለሌሎች አርአያ ለመሆን ቶሎ መሄድ ፈልጓል። ኮማንዲስቱና ኡሁሩ ወደ ውስጥ ከገቡ በኋላ ድንገት ፖሊሶች ከመጡ ምልክት የሚሰጥና በር የሚጠብቅ ያስፈልጋል። ይሄ የኮማንዲስቱ ሐሳብ ነው። ኮማንዲስቱ ግቢ ውስጥ የሚግባባውና በደንብ የሚያውቀው ሱሳን ነበር። ሱሳን ጠራውና ልትተባበረኝ አለው። ምን? በር ላይ ሆንልኝ። እዚህ? አዎ። ለምን? ለጉዳይ። እሺ፣ ጠብቃለሁ። ሰው ከመጣ በፉጨት ምልክት ስጠኝ። ጥሩ። ግን ምንድን ነው? ቀላል ጉዳይ ነው። ብሰማው ጥሩ መሰለኝ። ምንም አያደርግልህም። ምንድን ነው? ንገረኝ። ልጨርሰው ነው። ማንን? እሱን። ለምን? መሞት ፈልጓላ። ማን ፈቀደልህ? ምኑን? እንድትገለው? ራሱ ነው። ምን ብሎ? እንዳሰናብተው ፈለገ። አትችልም። እንዴት? ነገርኩህ። ሱሳንና ኮማንዲስቱ ተከራከሩ። ሱሳንን ኡሁሩ መሞት ስለሌለበት እንድትገለው አልፈቀድልህም በሚል ጉዳዩን ዘጋው። በሁኔታው ሟች ቅር አለው። ጓደኞቹ እንኳ ሊተባበሩት ያለመቻላቸው ኡሁሩን አናደደው። ገነት ገብረስላሴ ከኡሁሩ ጋር አብራው ሰርታለች። እሷም እስረኛ ነበረች። በሁሉም ነገር ገነት ተባባሪ ስለነበረች ኡሁሩ እሷን መረጠ። ማነጋገር ፈለገ። ለጥብቅ ጉዳይ ፈልግሻለሁ። ምን? ትብብር። እሺ፣ ከሰማሽ በኋላ እምቢ እንዳትይኝ። ችግር የለም። በረኪና። በረኪና? ምን ታስገቢልኝ? የት? እዚህ። እንዴት አድርጌ? በድብቅ። እሞክራለሁ። አመሰግናለሁ። ግን ለምን ፈለግከው? لبودجاي بودجاي النجاري تتامجي تنقرش عندهم إيش عم تعدهم أولو تدستده اندي تارجو اندم يتكم من سلاسة الجمرة بركيناو اسكي متعدد تشاكوله بدي هلستك عن ليلة مرمرا اللبت بنفسو اندم يتشاوتو بتاوخال كان قديس أهدين ينين بلو عالسبة السلاة ياتفوروز بكتماو قلس أمرا المونو سلاة وقنو بكتن درسو بتا سووشين أسان لفو مستطال فلقم نسوم اندم ما يلفكوز أوخال ሁሉን ነገር ካናዘዙት በኋላ እንደሚገሉት መረጃ አለው። በነሱ እጅ ተሰቃይቶ ከሚሞት ራሱን ሊገላገል ፈልጓል። ገነት በረኪናውን አስላከች። ጌታ ጋ እንደምታስገባ አውቃለች። አንዳንድ ወሳኝ ዕቃ ከጥበቃዎቹ ጋር ተሻርከው ሌላም ጊዜ ያስገባሉ። نزي تراماش تبقاوش بزو جزي تباباري ناچو فاركيناو سلطاراكا سمساقاوز تدفقوي قبال فتاشو انجاي برم روي الدرقال يتشاكو نوورو جنسن تقرات انديت نوالات منو اكاو مستوات فاريام چوا يمسات هاي مسلين لمن ከተሳጋ አሁን ይያወራን ነበር እና እሱ ፈቃደኛ አይደለም ተቆጣይ እሱ ምን አገባው ግን አንተ ለምን ፈለግ ለጉዳይ አውቁ ምን ራስህን ልታጠፋ ነው አይደል አው አላደርገውም ለምን እንደማትፈታው አስረግጣ ነገረችው እሷም እንደሌሎቹ እንድትሞት ለማልፈልግ አታደርገውም ብላ እንደማትተባበረው አስረዳችው። ሁሉ ራሱን የሚገልበት ዘዴ ሁሉ እየተዘጋበት መጣ። አንድ የመጨረሻ ሙከራ ማድረግ አለበት። ይህን ማንም አይከለክለውም። በፍጥነት እንደማይገለው ቢያውቅም ምግብ በማቆም ሊሞት ፈለገ። ምንም ምግብ እንደማይበላ ወሰነ አደረገ። አንደኛው ቀን ሄደ ሁለተኛው ቀን መጣ ሶስተኛው ተከተለ ሁሉ ምግብ እንዴ አለ እሱን መኖር አስፈላጊነት ያወቁት ለድርጅቱ ሲል እንዲቆይ ፈለጉ እሱ ደግሞ በደር እጅ ከመሞት ሊቀር ይሻላል አለ አራተኛው ቀን መጣ አሁንም ምግብ የለም ተዳከመ ተስለመለመ ተጥመለመለ አምስተኛው ቀን መርጃ የተባለው ወጣት ሐዋሳ ተይዞ መጣ። የዚህ ልጅ መምጣት የክፍሉን መንፈስ ሁሉ ቀየረው። መርጃ በዞኑ የኢህአፓ ከፍተኛ አመራር ነው። በየእስር ቤቱ እየሄደ ምስክርነቱን ይሰጣል። ከመጋቢት 1969 ዓመተ ምህረት ጀምሮ ደብ ባካሄደው አሰሳ የድርጅቱ ዋና ዋና ሰዎች ስለተገደሉ ኢህአፓ እየተንኮታኮተ ነው። ድርጅቱ ስለተበተነ ተራ አባላትና አመራር ሲሰጡ የነበሩት እንዲለይ ተደረገ። መርጃ ወደ ሻሸመኔ እስር ቤት መጥቶ እንዲጠቁም ተደረገ። ኡሁሩ ተራ አባል ነው ብሎ መሰከረ። ያን ጊዜ ካድሬዎቹ እስከዛሬ ሲደበድቡት የነበረው ከፍተኛ አመራር እንዳልሆነ አውቀው ኡሁሩን ማሰቃያታቸውን ተውት። መርጃ ግን እሱን ለማዳን ብሎ እንጂ ኡሁሩ ተራባን አልነበረም። ኡሁሩ ምግብ እንዲ ብሎ ተዳክሞ ከሁለት ቀን በኋላ እንደሚሞት እየተጠበቀ ነበር። ነገር ግን የምርጃ መምጣት ለሱ የፈጠው ምስክርነት ሐሳቡን አስቀየረው። ይህን እንደሰማ የመሞት ሐሳቡን ቀየረ። ለሱሳ ሰውነቴን እጠበይና ምግብ አምጣልኝ አለው። ኡሁሩ ወደዚህ ከተማ የመጣው በአጋጣሚ አልነበረም። ለድርጅቱ ሥራ ነበር። የባንኩ ኦፕሬሽን ችግር እንደገጠመው ሲታወቅ ሥራውን የሚመራው ሰው በአስቸኳይ ከተማውን እንዲለቅና እንዲደበቅ ተደረገ። በሱ ቦታ የሕዝብ ግንኙነት እንደነበረ የሚነገርለት ኡሁሩ ቶሎ ቦታውን ወስዶ ቀሪውን ሥራ እንዲያከናውን ተደረገ። ኡሁሩ ደፋርና በፈጣን ውሳኔ ሰጭነት የሚታወቅ ነው። አንዳንዶቹ ኦፕሬሽኑ ከጅማሬ እሱ ቢመራው ይሻል ነበር ሲሉ ይከራከራሉ፣ ሌሎች ደግሞ አይስማሙበትም። ኦፕሬሽኑን የመራው ጳውሎስ ወዲያውኑ ወደ ላይታ ሄደ። ከተማው በሃፋ አባላት ላይ እርምጃ በመወሰዱ ተፈላጊዎቹንና ተጠርጣሪዎቹን ከከተማ እንዲለቁ እሁሩ መልእክት አስተላለፈ። እሁሩ እንዳይታሰር እየተሽለኮለከ ከተወሰነ ጊዜ በኋላ ተይዞ ታሰረ። የመጣው ከለኩ አካባቢ በመሆኑ ሻሸመኔ ከተማ ሆኖ ቀሪውን ሥራ ለማከናወን ተቸግሮ ነበር። አማ የተባለ ወጣት ከእሁሩ ጋር ተገናኝተው ስለ ማደሪያ ፍለጋ ተወያይተው ነበር። አማ በኢሃፓ ስሙ በለጠ ተብሎ ነው የሚታወቀው። ኦፕሬሽኑ ከተካሄደ በኋላ ከተማ ውስጥ ያሉ ወጣቶች እየተለቀሙ ነበር። አንድ ዕለት የሁለተኛ ደረጃ ተማሪዎች ወደ ክፍል ለመግባት ሰልፍ ላይ ነበሩ። የሁሉም ሐሳብ ወደ ክፍል ገብተው የዕለቱ ትምህርትን መጀመር ነው። ነገር ግን በዙሪያው አጥር ስር ወታደሮች መትረየስና ክላሽ ወድረው ቀጣዩን ትዕዛዝ እየተጠባበቁ ነው። ዙሪያውን ከሁለት መቶ ያላነሱ ወታደሮች ከበዋል። ተጨማሪ ኃይል ካስፈለገ ሁለት ደቂቃ ባልሞላ ጊዜ ውስጥ መድረስ ይችላል። ምክንያቱም የወታደሮች ካምፕ የሚገኘው ከትምህርት ቤቱ 50 ሜትር ርቀት ላይ ነው። የወታደሮቹ አለቃ በድምፅ ማጉያ የአንድ ተማሪ ስም ጠራ። እጅህን ስጥ በማለት ማስጠንቀቂያም እየሰጠ ነው። ወዲያውኑ የተባለው ተማሪ ተያዘ። በለጠ ነው። በከተማ ውስጥ ከባድ እንቅስቃሴ ሲያደርግ እንደነበረ ነው የተገመተው። በለጠና እሁሩ አንድ ቀን መንገድ ላይ ተገናኙ። እሁሩ በጣም ችግር ላይ ነው ያለው። አሰሳ በተጧጧፈበት በዚህ ከተማ በመደበቂያ ችግር ሊያዝ እንደሚችል ገምቷል። እሁሩ ለበለጠ በጣም ችግር ላይ ነኝ አለው። ምን ልርዳ? ማደሪያ ፈልግልኝ። የት? አንተ ቤት? እኔ እኮ ከቤተሰብ ጋር ነው ያለሁት። እና ብዙ ናቸው። ታዲያ ምን ላድርግ? ማደሪያ የለህም እንዴ? አዎ። እስከዛሬ የት ነበር የምታድረው? ዛፍ ላይ። የማምናቸው ጓደኞቼ ጋር ልፈልግልህ። ነገር ግን አልተሳካም። እሁሩ ማደሪያ ማግኘት አልቻለም። ተያዘና ብዙ ተሰቃየ። እሁሩ ከባንክ የተወሰደው ሁሉም ገንዘብ የተፈለገበት ቦታ ሳያደርስ መታሰሩ ይቆጨዋል። ከባንክ ከተዘረፈው ገንዘብ ውስጥ 380 ሺህ ብር ያህል የት እንደደረሰ ያውቃል። እንደዚያ ሲቀጠቀጡት ቦታውን ለመንግስት ሰዎች መናገር አልፈለገም። መንገር እንደሌለበትም ያምናል። ገንዘቡን የተቀበለው የመጨረሻ ሰው ተገቢው ቦታ ብሩን ሳያደርስ ችግር ውስጥ ስለገባ ወደ ገበሬዎች ማሳ ሄዶ ብሩን ቀበረው። ብሩ ወደ ድርጅቱ እንዳልገባ ከኦፕሬሽኑ በኋላ ኃላፊነቱን የወሰደው እሁሩ መረጃ ደረሰው። እሁሩ ብሩን ለማውጣት ሲንቀሳቀስ ከበላይ እንዳያወጣ መልእክት ደረሰው። በነገሩ ብዙ ተከራከረ። ሆኖም መቼ መውጣትና ወደ ድርጅቱ መግባት እንዳለበት ተነገረው። እሁሩ ባይስማማም ትዕዛዙን መፈጸም ስላለበት ብሩ እርሻ ውስጥ እንዳለ በዝምታ ተቀመጠ። ሌላ መልእክት መጣና ብሩ እንዲወጣ ታዘዘ። ነገር ግን ቦታው ላይ ገንዘቡ የለም። ገበሬዎች ሲያርሱ የተቀበረውን ብር አገኙ። ገንዘቡን ወሰዱ። እርሻ ምን አባቱ ብለው በገንዘቡ ሌላ ሥራ ጀመሩ። ጥርጣሬ የገባው የአካባቢ ካድሬ ሁኔታውን ደረሰበት። ገበሬዎቹ ተያዙ። ገንዘቡም መንግስት እጅ ገባ። እሁሩ ከሻሸመኔ እስር ቤት ወደ ሌላ ቦታ ተዛወረ። ከብዙ ጊዜ በኋላ ተፈታ። አሁን ኑሮውንም አዋሳ አድርጎ ይኖራል። እሁሩ እንዳይሞት ብዙ የተከላከለው ቱሳ ነው። ሁለቱም አሁንም ጓደኛሞች ናቸው። እሁሩ አንገቱን የታረደበት ጠባሳ አሁንም አብሮ አለ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።